ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 24 2017 ዓ.ም ዝግጅታችን ጀመረ። በኒው ኦርሊንስ በመኪና የተፈጸመው ጥቃት እንደ ሽብር ጥቃት በመመርመር ላይ ነው።
FBI reported to me that mere hours before the attack he posted videos on social media indicating
ጥቃቱን ከመፈጸሙ ጥቂት ሰዓታት በፊት ባይሲስ እንደተበረታታና ሰዎች መግደል እንደሚሻ በማህበራዊ ሚዲያ በለቀቀው ቪዲዮ ማስተዋወቁን የፌደራል ምርመራ ቢሮ FBI አሳውቆኛል። ያይሲስም ባንዲራ ጥቃቱን ለመፈጸም በተከራየው መኪና ላይም ተገኝቷል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጥቃቱን አስመልክቶ ከተናገሩት የተቀነጨበውን ነበር የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኢትዮጵያ የመከላከያ ሚኒስትር አይሻ መሐመድ የተመራ ከፍተኛ ልዑካን ቡድን በዛሬ ሶማሊያን ጎብኝቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችንና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡ ዜናዎች ወደ ደረጀ።
ጤና ይስጥልን አድማጮች፣ በድጋሚ እንደምን አመሻችሁ። የዕለቱን ዋናና የዓለም ዜናዎች አሰማችኋለሁ። ኒው ኦርሊንስ የሟቾች ቁጥር 15 ደርሷል። በአሜሪካ በሉዚያና ግዛት ኒው ኦርሊንስ ከተማ ውስጥ አዲሱን ዓመት ለማክበር ተሰባስበው በነበሩ ሰዎች ላይ አንድ አሽከርካሪ መኪናውን በፍጥነት በመንዳት 15 ሰዎችን የገደለበትና ቢያንስ 35 ሰዎችን የጎዳበት ሁኔታ እንደ ሽብር ተግባር ተቆጥሮ በመመርመር ላይ መሆኑን የፌደራል ምርመራ ቢሮ FBI አስታውቋል። አሽከርካሪው ድርጊቱን ከፈጸመ በኋላ መኪናውን አቁሞ ከፖሊሶች ጋር ባደረገው የተኩስ ልውውጥ ሊገደል ችሏል። በተያያዘ ዜና ቴስላ ሳይበር ትራክ በተባለው ተሽከርካሪ ፍንዳታ የሞተው ሰው የአሜሪካ ጦር ሰራዊት አባል እንደነበር ባለስልጣናት ተናግረዋል። ዩናይትድ ስቴትስ ላስ ቬጋስ ከተማ በተመረጡ ፕሬዝዳንት ዶናልድ ትራምፕ ሆቴል ደጃፍ በቴስላ ሳይበር ትራክ መኪና ፍንዳታ የሞተው ግለሰብ የአሜሪካ ጦር ሰራዊት አባል ነው ብለው ባለስልጣናት እንደሚያምሩ ተነግሯል። ይህን የተናገሩት አሶሺየትድ ፕሬስ ትላንት ሐሙስ ያነጋገራቸው 3 የአሜሪካ ባለስልጣናት ናቸው። ባለስልጣናቱ ምርመራ ላይ ባለ ጉዳይ ለመናገር ስልጣን ስላልነበራቸው ስማቸው አልተገለጸም። አድማጮች፣ ዝርዝሩ ዜና በምሽቱ የዜናው ትንታኔ ክፍለ ጊዜ ይቀርባል። በማዕከላዊ ቱኒዚያ ከሰሃራ በታች ካሉ የአፍሪካ ሀገራት 110 ስደተኞችን አሳፍረው የነበሩ 2 ጀልባዎች ተገልብጠው ሴቶችና ሕፃናትን ጨምሮ 27 ሰዎች ሞቱ። AFP ባለስልጣናትን ጠቅሶ እንደዘገበው 2 ጀልባዎች የተገለበጡት በማዕከላዊ ቱኒዚያ በከርከናህ ደሴቶች አቅራቢያ ነው። የነፍስ አድን ሰራተኞች 83 ሰዎችን ያዳኑ ሲሆን 15ቱ ሆስፒታል ገብተዋል። ደብዛቸው የጠፉ ሌሎች ተሳፋሪዎችን የማፈላለጉ ስራ ቀጥሏል። ዩክሬን 47 የሩሲያ ድሮኖችን መትቼ ጥያለሁ አለች። የዩክሬን ጦር ትላንት ሌሊት በአገሪቱ ማዕከላዊና ምስራቃዊ ክፍል 47 የሩሲያ ሰው አልባ አውሮፕላኖችን ወይም ድሮኖችን መትቶ መጣሉን ዛሬ ሐሙስ አስታወቀ። ሩሲያ ለጥቃት ያሰማራቻቸው በአጠቃላይ 72 ድሮኖች እንደነበሩም የዩክሬን ጦር ተናግሯል። የሩሲያ መከላከያ ሚኒስቴር 13 የዩክሬን ድሮኖችን በአብዛኛው በዩክሬንና ሩሲያ ድንበር አካባቢዎች መደምሰሱን ዛሬ ሐሙስ ተናግሯል። ሁለቱም በጥቃቶቹ ስለደረሰ ጉዳት ዝርዝር አልተናገሩም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፍልስጤም አስተዳደር አልጀዚራን አገደ። የፍልስጤም አስተዳደር ትላንት ረቡዕ የአልጀዚራ ስርጭቶችን በመላው የፍልስጤም ግዛቶች ለጊዜው ማገዱን የመገናኛ ብዙሃን ዘግበዋል። የባህል የሀገር ውስጥና የግንኙነት ጉዳዮችን ያካተተው የሚኒስትሮች ኮሚቴ እገዳውን ያስተላልፈው የዜና ማሰራጫው በግዛቶች ውስጥ ቀስቃሽ የሆኑ ጽሑፎችን እና ግጭት የሚቀሰቅሱ ዘገባዎችን ያቀርባል በማለት ነው። ንብረትነቱ የኳታር የሆነው አልጀዚራ ባለፈው ሳምንት ዌስት ባንክ በሚገኘው ጄኒን የስደተኞች ካምፕ ውስጥ በፍልስጤም የጸጥታ ኃይሎችና በታጣቂ ተዋጊዎች መካከል ለሳምንታት የዘለቀው ፍጥጫን አስመልክቶ ባሰራጨው ዘገባ ከፍልስጤም አስተዳደር ትችት ገጥሞታል። አልጀዚራ እገዳው በተያያዙት ግዛቶች ውስጥ እየተባባሱ ያሉ ክስተቶችን እንዳይዘግብ ለማገድ የተደረገ ሙከራ ነው ሲል ውሳኔውን አውግዟል። የአልጀዚራ ስራን ለማገድና ጋዜጠኞችን ተግባራቸውን እንዳይሰሩ ለማድረግ የተደረገ ውሳኔ እውነትን ለመደበቅ የሚደረግ ሙከራ ነው ሲል አልጀዚራ በሐሙሱ መግለጫው ተናግሯል። የፍልስጤም ባለስልጣን ውሳኔውን እንዲቀይርም ተቋሙ ጠይቋል። ባይደን ዛሬ ለ20 አሜሪካውያን ፕሬዝዳንታዊ የዜግነት ሜዳይ ይሸልማሉ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለሲቪል ዜጎች የሚሰጠውን ሁለተኛውን ከፍተኛ የሲቪል ሜዳይ ዛሬ ሐሙስ በዋይት ሃውስ በሚካሄደው ስነ ስርዓት ይሸልማሉ። የፕሬዝዳንቱ የዜግነት ሜዳይ ተሸላሚዎች እንደ አውሮፓ አቆጣጠር 2020 ምርጫ ባይደን በዶናልድ ትራምፕ ላይ ተቀዳጁትን ድል የሚያረጋግጠውን የምስክር ወረቀት አሰጣጥ ወይም ስነ ስርዓት ለማደናቀፍ ጥር 6 ቀን 2021 በምክር ቤቱ ህንጻ ላይ የተካሄደውን አመጽ የሚመረምረውን የምክር ቤቱን መርማሪ ኮሚቴ የመሩት የምክር ቤቱ አባል ቤኒ ቶምሰን እና የቀድሞ ምክር ቤቱ አባሏ ኤልዛቤት ቼኒ ይገኙበታል። በዚህ ወር መጨረሻ ላይ ስልጣን የሚረከቡት ተመራጩ ፕሬዝዳንት ዶናልድ ትራምፕ ቶምሰን እና ቼኒ መታሰር አለባቸው ብለዋል። ዋይት ሃውስ የሽልማት ስነ ስርዓት የሰጠው መግለጫ ሪፐብሊካኗ ሊዝ ቼኒ አገራችንና የምንቆምላቸውን ሐሳቦቻችንን ነጻነት፣ ክብርና ጨዋነትን ለመከላከል በፓርቲው ወገንተኝነት ሳይገቱ ድምጻቸውን ከፍ አድርገው አሰምተዋል ብለዋል። ኢጣሊያ የኢራኑን አምባሳደር ጠርታ ጋዜጠኛዋን እንድትፈታ ጠየቀች። የኢጣሊያ የውጭ ጉዳይ ሚኒስትር ቴህራን ውስጥ በጋዜጠኝነት ቪዛ ስትሰራ የነበረችውና እንደ አውሮፓ አቆጣጠር ታህሳስ 19 ቀን የታሰረችውን ዘጋቢ ሴሲሊያ ሳላ በአስቸኳይ እንድትፈታ ዛሬ ሐሙስ የኢራንን አምባሳደር ጠርቶ ጠይቋል። የኢራን የዜና ወኪል ኢርና ባለፈው ሰኞ እንደዘገበው ሳላ የእስላማዊ ሪፐብሊክ ህግን በመጣስ በቁጥጥር ስር ውላለች ከማለቱ በቀር ተጨማሪ መረጃ አልሰጠም። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር ወደ ስምኝሽ ቆየ መልሳችኋለሁ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 24 2017 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። በድጋሚ እስከምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የምሽቱ አብይ ርዕስ ዘገባ እንለፍ። በአሜሪካ በሉዚያና ግዛት ኒው ኦርሊንስ ከተማ ውስጥ አዲሱን አመት ለማክበር ተሰባስበው በነበሩ ሰዎች ላይ አንድ አሽከርካሪ ከመኪናው በፍጥነት በመንዳት 15 ሰዎችን የገደለበትና ቢያንስ 35 ሰዎችን የጎዳበት ሁኔታ እንደ ሽብር ተግባር ተቆጥሮ በመመርመር ላይ መሆኑን የፌደራል ምርመራ ቢሮ ወይም FBI አስተውቋል። አሽከርካሪው ድርጊቱን ከፈጸመ በኋላ መኪናውን አቁሞ ከፖሊሶች ጋር ባደረገው የተኩስ ልውውጥ ሊገደል ችሏል። በዚህ ዙሪያ ከተለያዩ የዜና ወኪል የተሰሩ ዘገባዎችን አሰባስቦ እንግዱ ወልዴ ተከታዩን አዘጋጅቷል።
በቴክሳስ ግዛት የተወለደው የ42 ዓመቱ ሸምሱዲን ጀባር የሰራዊት አባል የነበረና ከ10 ዓመታት በፊት የተሰናበተ መሆኑ ታውቋል። ተከራይቶት በነበረው የፒካፕ መኪና የኋላ መጎተቻ ላይ የእስላማዊ መንግስት ወይም አይሲስ ባንድራን ያውለበለበ በርበን ስትሪት ተብሎ የሚጠራውና በባላት ብቻ ሳይሆን በአዘወቱም ቀን ሞቅ ለመቅ በሚለው መንገድ ላይ አዲሱን አመት ለመቀበል ተሰባስቦ በነበሩ ሰዎች ላይ መኪናውን በፍጥነት አሽከርክሮ ቢያንስ 15 ሰዎችን ገድሎ 35 ሚኒት ላይ ጉዳት አድርሷል። የሸምሱዲን ጀባር ጥቃት በላስ ቬጋስ ከተማ በሚገኘው የትራምፕ ኢንተርናሽናል ሆቴል ደጃፍ ላይ በሰዓት ከወደመው የሳይበር ትራክ መኪና ጋር ግንኙነት ይኖረው እንደው ባለስልጣናት ምርመራ በማድረግ ላይ መሆናቸውን ፕሬዝደንት ጆ ባይደን አስታውቀዋል። መኪናው ርችቶችና ነዳጅ እንዲሁም ሌሎች ተቀጣጣይ ነገሮችን ጭኖ የነበረ ሲሆን በፍንዳታው አንድ ሰው ሲሞት 7 የሚሆኑት ላይ ጉዳት ደርሶባቸዋል። ሸምሱዲን የአይሲስ ቡድን አላማዎች እንዳነሳሱት በማህበራዊ ሚዲያ ላይ አስታውቋል። ፕሬዝደንት ባይደን በዚህ ጉዳይ ላይ ትላንት ይህን ብለው ነበር።
The FBI also reported to me that mere hours before the attack, he posted videos on social media indicating
ጥቃቱን ከመፈጸሙ ጥቂት ሰዓታት በፊት በአይሲስ እንደተበረታታና ሰዎች መግደል እንደሚሻ በማህበራዊ ሚዲያ በለቀቀው ቪዲዮ ማስተዋወቁን የፌደራል ምርመራ ቢሮ FBI ያሳውቀኛል። የአይሲስን ባንዲራ ጥቃቱን ለመፈጸም በተከራየው መኪና ላይም ተገኝቷል።
የፌደራል ምርመራ ቢሮ FBI ድርጊቱን እንደ ሽብር ጥቃት ቆጥሮ በምርመራ ላይ መሆኑን ያስታወቀው ወዲያው ነበር። አሌቲያ ደንከን የFBI ልዩ ረዳት መርማሪ ናቸው።
እንደ ሽብር ጥቃት ወስደን ለመመርመር ከአጋሮቻችን ጋር በመስራት ላይ ነን። ከግለሰቡ ጋር ተባባሪ ሊሆኑ ይችላሉ የምንላቸውን ሰዎች ለማግኘት እየሰራን ነው። ሌላ ስጋት እንዳይኖር ለማረጋጋትም እየሰራን ነን። ለድርጊቱ ኃላፊነት የሚወስደው ሸምሱዲን ጃባር ብቻ ነው ብለንም አናምንም። የሚታወቁ የግለሰቡ የቅርብ አጋሮችን ጨምሮ ሌሎችንም ፍንጮች በሙሉ እየመረመርን ነው።
ከጥቃቱ ጋር በተገናኘ በተደረገው ምርመራ 3 ወንዶችና አንዲት ሴት ፈንጂ ሲያስቀምጡ የሚያሳየውን ቪዲዮ ያገኙ መርማሪዎች ተጨማሪ ክትትል በማድረግ ላይ መሆናቸው ታውቋል። ይህም ባለስልጣናት ሸምሱዲን ጀባር ብቻውን አልነበረም ለሚለው ጥርጣሬያቸው ምክንያት እንደሆነ ተገምቷል። ሸምሱዲን ጀባር ለመኖሪያ ቤት ከባንክ ለተበደረው የሚከፍለው ወርሃዊ ክፍያ $27,000 ወደ ኋላ የቀረመውንና ፍቺውን በአስቸኳይ መፈጸም ይፈልግ እንደነበር የፍቺ ሰነዶች አመልክተዋል። ብድሩን በየወሩ ለመክፈል ሁሉንም መንገድ ሞክሬያለሁ። ያለን አማራጭ ቤቱን መሸጥ ወይም በዕዳ እንዲያዝ ማድረግ ነው ሲል በአንድ ወቅት ለቀድሞ ባለቤቱ ጠበቃ በጻፈው ኢሜይል ላይ ገልጿል። ፍቺው ባለፈው ዓመት መስከረም ላይ ተጠናቋል። የቤት አሻሻጭነት ሥራውም የተሳካ አልነበረም። አንደኛው ኩባንያ ባለፈው ዓመት $28,000 ሲከስር፣ ሌሎች የጀመራቸው 2 ኩባንያዎች ምንም ያልተንቀሳቀሱ መሆኑ ታውቋል። ጥቃቱ በአይሲስ አነሳሽነት የተፈጸመ መሆኑ ከተረጋገጠ በአሜሪካ ምድር ላይ ከዓመታት ወዲህ የተፈጸመና በርካታ ሞትን ያስከተለ ጥቃት ተደርጎ ይመዘገባል። በእስራኤልና ሐማስ መካከል የተደረገ ባለው ጦርነት ምክንያት ዓለም አቀፍ የሽብር ጥቃት ሊፈጸም እንደሚችል የኤፍቢአይ ባለስልጣናት በተደጋጋሚ አስታውቀዋል። ባለፈው ጥቅምት በኦክላሆማ የሚኖር አንድ የአፍጋኒስታን ተወላጅ በአሜሪካ ምርጫ ወቅት ሕዝብ በብዛት የተሰበሰቡባቸውን ቦታዎች ለማጥቃት አሲሯል በሚል መያዙን ኤፍቢአይ አስታውቋል። በእንደ አውሮፓ አቆጣጠር 2016 በኒስ ፈረንሳይ የባስቲል ቀንን ለማክበር በተሰባሰቡ ሰዎች ላይ በመኪና ጥቃት ከተፈጸመ ወዲህ በተሽከርካሪ የሚፈጸም ጥቃት በመላው ዓለም በተደጋጋሚ ተከስቷል። ባለፈው ወር በጀርመን በተሽከርካሪ የተፈጸመውን የጅምላ ድንገተኛ ጥቃት ጨምሮ ባለፉት ዓመታት በአሜሪካ፣ ካናዳ፣ ቻይና፣ ስፔን፣ እንግሊዝና ፈረንሳይ ተመሳሳይ ጥቃት በተሽከርካሪዎች ተፈጽሞ በርካቶች ሕይወታቸውን አጥተዋል። ከተለያዩ የዜና አውታሮች ለተሰባሰበው ዘገባ እንግዶልኝ ነኝ፣ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በኢትዮጵያ የመከላከያ ሚኒስትር አይሻ መሐመድ የተመራ የከፍተኛ ልዑካን ቡድን ዛሬ ሶማሊያን ጎብኝቷል። ጉብኝቱ የተደረገው ሁለቱ ሀገራት በሶማሊያ የኢትዮጵያ ወታደሮች ሚና ዙሪያ ያለውን ያልጠራ ሁኔታ ለመፍታት እየሞከሩ በሚገኙበት ሰዓት ነው። የልዑካን ቡድኑ የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ምስጋኑ አረጋና ከሀገር መከላከያ ሰራዊትና የደህንነት ተቋማት የመጡ ባለስልጣናትን አካቷል። በአፍሪካ ቀንዱ ዘጋቢ ሃሩን ማሩፍ የተጠናቀረውን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል። ተከታዩ ዘገባ ነው።
በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራው የከፍተኛ ልዑካን ቡድን ዛሬ ሶማሊያ መጎብኘቱን ያረጋገጡት የሶማሊያ የደህንነት ባለስልጣናት ውይይቱ መተማመንን በመገንባትና ኢትዮጵያ በሶማሊያ ሊኖራት በሚችለው ሚና ዙሪያ ያተኮረ ነው ብለዋል። የስለላ ተቋሙ ኃላፊ አብዱላሂ ሳምቦሎሼና የውጭ ጉዳይ ሚኒስትር ደኤታ አሊ መሐመድ ኦማርን ጨምሮ ሶማሊያ በቅርቡ ከፍተኛ የልዑካን ቡድን ወደ አዲስ አበባ መላኩ ይታወሳል። ኢትዮጵያ መከላከያ ሚኒስትር ጉብኝት የአዲሱ የአፍሪካ ህብረት ተልእኮ በሶማሊያ ኃላፊነቱን እየተረከበ በሚገኝበትና የወታደር መዋጮ የሚያደርጉ ሀገራት የመጨረሻ ዝርዝር እርግጥ ባልሆነበት ወቅት የተደረገ ነው። መሐመድ ኤል አማኒ ሱፍ በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልእኮ ኃላፊ ናቸው። አዲሱ ተልእኮ ስራ መጀመሩን በማስመልከት በወጣው መግለጫ ላይ በሶማሊያ የረጅም ጊዜ ሰላምና ደህንነትን ለማረጋገጥ በቀድሞ ተልእኮ የተመዘገቡ ስኬቶችን አዲሱ ተልእኮ እንደሚያጠናክር አስታውቀዋል። በተባበሩት መንግስታት ጸጥታ ምክር ቤት ውሳኔ ቁጥር 2767 መሰረት ኤሶም በስተመጨረሻ ከጥር 1 2025 የአውሮፓውያኑ ዘመን ጀምሮ ስራውን ጀምረዋል ሲሉ ሱፍ ተናግረዋል። ተልእኮው ለሶማሊያ ጸጥታ ኃይሎች የተግባር ድጋፍ መስጠቱንም እንደሚቀጥል አክለዋል። የሶማሊያ ባለስልጣናት በኤሶም ስር የሚሰለፉ አስፈላጊ 11,000 ወታደሮችን ከዩጋንዳ፣ ጅቡቲና ኬንያ ማግኘታቸውን በመግለጽ ኢትዮጵያ እንደማትሳተፍ አመላክተዋል። ከፍተኛ የሶማሊያ ባለስልጣናት ጉዳዩ ከኢትዮጵያ ልዑካን ጋር ውይይት እንደተደረገበት ለቪኦኤ የአፍሪካ ቀንድ አገልግሎት አረጋግጠዋል። የድህረ አትሚስ የሰራዊት ስብጥርና የኢትዮጵያ ብሔራዊ መከላከያ ሰራዊት ሚናን ጨምሮ በዋና ዋና ጉዳዮች ላይ ውጤታማ ውይይት መደረጉንም ገልጸዋል። አክለውም ቀደም ሲል በኢትዮጵያ መከላከያ ሰራዊት ተይዘው በነበሩ ስፍራዎች ሌሎች የጦር አጋር ሀገራት ወታደሮች መመደባቸውን ሶማሊያ ለኢትዮጵያ ወገን አስታውቃለች ብለዋል። ኢትዮጵያ ልዑካን ቡድን ሰራዊታቸውን ረዘም ላለ ጊዜ ከተንቀሳቀሰባቸው አካባቢዎች ለማዘዋወር ያጋጠሙትን ተግዳሮቶች አጢኗል። የመጨረሻ ውሳኔ ባይሰጥም የሶማሊያ ልዑካን ቡድን በቅርቡ ወደ አዲስ አበባ በማቅናት ዝርዝር ሂደቶችን ያጠናቅቃል። ንግግሮቻችን ለጋራ መግባባትና ትብብር ያለንን የጋራ ቁርጠኝነት አንጸባርቀዋል በማለትም የውይይቱ አንኳር ጉዳይ ነው ያሉትን አስተያየት ሰጥተውናል። የኢትዮጵያ ልዑካን ቡድን አመሻሹን ወደ ሀገሩ ተመልሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸውን ቪኦኤ ለማነጋገር ያደረገው ጥረት አልተሳካም። ሰሚራ ጋይድ የአፍሪካ ቀንድ ቀጠናዊ የጸጥታ ጉዳዮች ተንታኝ ናቸው። ኤሶም ከቀድሞው የአፍሪካ ህብረት የሽግግር ተልእኮ በሶማሊያ አትሚስ የተለየ ይሆናል ብለው እንደማይጠብቁ ይናገራሉ። የወታደሮቹና የማዘዣ ጣቢያዎቹ ቁጥር ከቀድሞ ያነሰ እንደሚሆንም ተናግረዋል።
This will be no different than Atmis or even the latter day.
በአሜሪካ ላይ ትግበራ ያሁኑ ተልእኮ ከአትሚስ ወይም ከመጨረሻዎቹ ኤዩሶም ቀናት የተለየ አይሆንም። የአፍሪካ ህብረት ኃይሎች ባለፉት ጊዜያት ላለፉት 6 አመታት እንበል ለውጥ አልባና በመከላከል ላይ ይበልጡኑ ያተኮረ ሆኗል። ውስን በሆኑት ቁጥሮችና ማዘዣ ጣቢያዎች ምክንያት በተለይ አሁን ያለው ሁኔታ ይለወጣል ብዬ አላስብም።
ኤሶም ባለፈው ሳምንት በተባበሩት መንግስታት የጸጥታው ምክር ቤት የመጀመሪያ 12 ወራት የሥራ ዘመኑ ጸድቆለታል። የተባበሩት መንግስታት ድርጅት የአፍሪካ ህብረት 1040 ፖሊሶችን ጨምሮ እስከ 12626 መለዮ ለባሾችን እስከ ሰኔ 30 2025 በሚዘልቀው የተልእኮ የመጀመሪያ ምዕራፍ የሥራ ዘመን እንዲያሰማራ ስልጣን ሰጥቷል። ነገር ግን በኢትዮጵያ ወታደሮች ሚና ዙሪያ የተረጋገጠ ውሳኔ ባለመኖሩ የተፈጠረው አለመግባባት በአዲሱ ተልእኮ ዙሪያ ስጋትን አርብቧል። አንዳንድ የሶማሊያ ባለስልጣናት ኢትዮጵያን ተሳትፎ ሲጠራጠሩ፣ ሌሎች ደግሞ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን አወዛጋቢውን የመግባቢያ ስምምነት በተመለከተ የሁለቱ ሀገራት መሪዎች በአውሮፓውያኑ ታህሳስ 11 አዲስ ስምምነት ላይ በመድረሳቸው ሶማሊያ ለኢትዮጵያ መከላከያ ኃይል ሚና ክፍት ናት ብለዋል። ሶማሊያና ኢትዮጵያ በሰራዊቱ ሚና ላይ ሊስማሙ ይችላሉን ተብለው የተጠየቁት ቀጠናዊ ተንታኟ ሰሚራ ጋይድ ሊስማሙ ይችላሉ የሚል እምነት አላቸው።
One month ago, my answer would have been absolutely not.
ከአንድ ወር በፊት ሶማሊያ ካላት አቋም አንጻር በፍጹም አይሳካም ምል ነበር። ነገር ግን የተጣደፈ የሚመስለውና ሁለት ሳምንት ድሜ ብቻ ያለው የአንካራ ስምምነት ነገሮችን ቀይሯል። ይህ ስምምነት ሶማሊያና ኢትዮጵያ ለወደፊቱ የኢትዮጵያ ብሔራዊ መከላከያ ሰራዊት የሚኖረውን ሚና በተመለከተ ለመወያየት መሰረት ለመጣል ታስቦ የተደረሰ ይመስላል። ሶማሊያ በኢትዮጵያ ተሳትፎ መስማማት ብትችልም በህዝቡ ዘንድ ካለው ስሜትና የሶማሊያ አመራር በጉዳዩ ላይ ከወሰደው ጠንካራ አቋም የተነሳ ከፍተኛ የፖለቲካ ዋጋ ያስከፍላል።
ሰሚራ ጋይድ ሁለቱ ሀገራት ግንኙነታቸውን ለማሻሻል ተጨባጭ እርምጃ ያልወሰዱም ብለዋል።
I don't believe there have been substantive steps taken to improve relations.
ግንኙነቱን ለማሻሻል ተጨባጭ እርምጃዎች ተወስደዋል ብዬ አላምንም። ይሄ ሆነው በዋናነት ምንም በይፋ የታየ ነገር ባለመኖሩና ግዜውም በጣም አጭር በመሆኑ ነው። ስምምነቱ ሁለት ሳምንት አልሞላው። አሁንም ከሶማሊያ ፖለቲከኞችና ፖሊሲ አውጪዎች የሚቀርኑ መግለጫዎች ይወጣሉ። የሶማሊያ የውጭ ጉዳይ ሚኒስትር ከሌሎች ባለስልጣናት ጋር በመሆን አዲስ አበባን ከመጎብኘታቸው አሁን ደግሞ የኢትዮጵያ መከላከያ ሚኒስትር ወደ ሶማሊያ ከመቅናታቸው ውጪ ሌላ ነገር የለም ላለው።
ከአውሮፓውያኑ 2012 ጀምሮ ኢትዮጵያ ወታደሮች በሶማሊያ አፍሪካ ህብረት ተልዕኮ አካል ናቸው። ኢትዮጵያ ሁለቱ ሀገራት በገቡት የቀደመ ሁለትዮሽ ስምምነት መሰረት ሶማሊያ ውስጥ የሚንቀሳቀሱ ተጨማሪ ወታደሮችም አሏት።
ወደ ተከታዩ ዘገባ ስናልፍ ደግሞ እንደ ብዙዎቹ የፕሬዝዳንት ዶናልድ ትራምፕ የካቢኔ እጩዎች ሁሉ የትምህርት ሚኒስትር እጩዋ ሊንዳ ሜክሜሃን በትራምፕ የምረጡኝ ቅስቀሳ ዘመቻ ላይ ዋና ደጋፊና መዋጮ ለጋሽ ነበሩ። በአብዛኛው የሰሩትም የዓለም ነጻ ትግል መዝናኛ የተባለውን ዘርፈ ብዙ ድርጅት በመምራት ነበር። ምንም እንኳን ብዙ ተንታኞችና መምህራን በትምህርት ላይ ያላቸው ልምድ ውሱን ነው ቢሉም እርሳቸው አመራራቸው ትልቅ አቅጣጫ ለውጥ እንደሚኖር ይጠበቃል። የአሜሪካ ድምጽ ሎረን ቦማን ያደረሰችልን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ተመራጩ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሊንዳ ማክማሆንን የዩናይትድ ስቴትስ ጥቃቅንና አነስተኛ ንግድ ድርጅቶች ቢሮ ኃላፊ አድርገው ሾመዋቸው ነበር። አሁን ላይ ትራምፕ ለትምህርት ሚኒስትርነት ያጫቸው ሊንዳ ማክማሆን በግል ኮሌጅ ውስጥ በቦርድ አባልነት እንዲሁም ለአጭር ጊዜ የግዛት ትምህርት ቦርድ ውስጥ አገልግለዋል። አንዳንድ ተንታኞች ታዲያ ስጋት አላቸው። ራቼል ፔሬራ የብሩኪንግ ተቋም ባልደረባ ናቸው።
Much relevant experience in education either
ከቀደሙት የትምህርት ሚኒስትሮች ጋር ሲነጻጸር ከመዋለ ህጻናት እስከ 12ኛ ክፍልም ይሁን ከዛ በላይ ከከፍተኛ ትምህርት ጋር በተያያዘ ተገቢው ልምድ የላቸውም።
ይሁን እንጂ በሌላ በኩል ደግሞ ወጋጥባቂ የሆኑ ተንታኞች እጩዋ የትምህርት ሚኒስትሩን አሰራር ለማስተካከልና ስልጣኑንም ለመገደብ ይሰራሉ ብለው ያምናሉ። የሚፈልጉትም እንዲያ እንዲሆን ነው። ኤሪካ ዶናልድ የሄሪቴጅ ፋውንዴሽን ባልደረባ ናቸው።
The Department of Education does not need to be run by an educator.
የትምህርት ሚኒስቴር በግዴታ በትምህርት ባለሙያ መመራት አያስፈልገውም። የሚያስፈልገው ልምድ ያለው ስራ አስፈጻሚ ነው ብያምናለሁ። ሰዎችን እንዴት ማስተዳደር እንደሚቻል፣ ነገሮችን እንዴት እንደሚፈጸሙ የሚያውቅ፣ ሰዎችን ተጠያቂ የሚያደርግ ውጤቶችን የሚረዳና የውጤት ሪፖርት አደራረግ የሚያውቅ።
የሚኒስቴር መስሪያ ቤቱ ኃላፊነቶች ለከፍተኛ ትምህርት የፌደራል የተማሪ ብድር እንዲሁም የድጋፍና ስጦታ መርሃ ግብሮችን ማስተዳደር፣ የሲቪል መብቶችን መቆጣጠርና ዝቅተኛ ገቢ ላላቸው ተማሪዎች የገንዘብ ድጋፍ ማድረግን ያጠቃልላል። አንዳንድ አስተማሪዎች በትራምፕ አስተዳደር ዘመን የመንግስት ትምህርት ቤቶች ትምህርት ጥራት አደጋ ላይ እንደሚወድቅና ችግረኛ የሆኑ ተማሪዎችም የባሰ እንደሚጎዱ ስጋት አላቸው። ቤኪ ፕሪንግል የብሔራዊ የመምህራን ማህበር ኃላፊ ናቸው።
Students with disabilities are LGBTQ+
አካል ጉዳተኛ ተማሪዎች የተመሳሳይ ጾታ አፍቃሪ ተማሪዎቻችንን ጥቁሮችና ሌላ ቀለም ያላቸውን ሰዎችና ቀደምት አሜሪካውያን ተማሪዎቻችንን እንዲሁም በድህነት ውስጥ የሚኖሩ ከፍተኛ ትምህርትን የበለጠ ውድና ለመካከለኛ ደረጃ ቤተሰቦች የማይደርሱ እንዲሆንባቸው ይሆናል።
ብዙ ወጋጥባቂዎች ሚኒስቴር መስሪያ ቤቱ ቢሮክራሲያዊና ውጤታማ ያልሆነ በመሆኑ ሙሉ ለሙሉ መወገድ አለበት ይላሉ። ያ ግን የሚሆን አይመስልም። ቢሆንም ለውጥ መምጣቱ እንደማይቀር በሁለቱም የፖለቲካ ፓርቲ ጎራ ያሉ ተንታኞች ይናገራሉ። ኤሪካ ዶናልድስ የወጋጥባቂው የሄሪቴጅ ፋውንዴሽን ባልደረባ ናቸው።
What I see happening over the next 4 years is really
በሚቀጥሉት 4 ዓመታት ውስጥ እንደሚከሰት የማይሆን ነገር የትምህርት ሚኒስቴሩን ስፋት በጣም ይቀንሳል። የፌደራል መንግስት በተቻለ መጠን ከትምህርት ስርዓት ውጪ ማድረግ ነው።
ባንጻሩ ዌስሊ ዊስል የኒው አሜሪካ የነጻ ሐሳብ ፖሊሲ ተቋም ባልደረባ ናቸው።
እንደማስበው መጪው የትራምፕ አስተዳደር በሁሉም መርሃ ግብሮች ውስጥ ብዙ የፌደራል ፈንድ መቀነስ እንዳለበት ያምናል።
ሁለቱም ወገኖች ከተለመደው የዩኒቨርሲቲ ትምህርት ይልቅ የቴክኒክ ትምህርት በአማራጭነት ሊበረታታ መቻሉ ላይ ይስማማሉ። የአሜሪካ ኢንተርፕራይዝ ተቋም ተንታኙ ፍሬድሪክ ሄስ
What a lot of high school graduates, what a lot of workers want is less a four-year college degree.
ብዙ የሁለተኛ ደረጃ ትምህርት ቤት ተመራቂዎች ብዙ ሰራተኞች የሚፈልጉት የአራት ዓመት የኮሌጅ ዲግሪ ሳይሆን የበለጠ የተሻለ ስራ እንዲያገኙ የሚያግዟቸው ስልጠናዎችን ነው። ይሄ የበለጠ ስኬታማ ህይወት እንዲኖራቸው ያግዛቸዋል። በአሁኑ ጊዜ በእነዚህ መራግብሮች ለከፍተኛ ትምህርት ብዙ የፌዴራል ድጋፍ መጠቀም በጣም ከባድ ሊሆን ይችላል።
በሪፐብሊካኖች የሚመራው የትምህርት ሚኒስቴር ፕሬዝዳንት ጆ ባይደን ጾታቸውን ለቀየሩ ተማሪዎች የሰጡትን የክለላ ፖሊሲ ለመቀልበስ ይሞክራል ተብሎ ይጠበቃል።
The department has weighed in very heavily on a gender.
መምሪያው በአሜሪካ ትምህርት ቤቶች ውስጥ ከተፈጥሯዊ ጾታዎች ይልቅ የምርጫ ጾታዎችን የሚያጎለብቱ ፖሊሲዎች እንዲጸኑ በማድረጉ ያሉ አለመግባባቶች መዝኗል። ይመስለኛል የትራምፕ አስተዳደር በዚህ ጉዳይ ላይ አቅጣጫውን ሊቀየር ይችላል።
ሊንዳ ማክማሆን ሽመታቸው በሕግ መወሰኛው ምክር ቤቱ መጽደቅ ያስፈልገዋል። ተንታኞች ታዲያ በሕግ መወሰኛው ምክር ቤት ውስጥ ትልቅ ክርክር የሚነሳበት ሹመት የእሳቸው ይሆናል ብለው ይጠብቃሉ። ለላውሬል ቦመን ዘገባ አደን ገረመው ከዋሽንግተን ዲሲ።
እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ስርጭታችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ ገጻችን @voaamharic ወይም ደግሞ ቀደም ሲል ትዊተር ተብሎ ይጠራ በነበረው በኤክስ #voaamharic በማለት ልታደርሱን ትችላላችሁ። አሁን የምሽቱን የመጀመሪያ አጋማሽ መሰናዶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የምሽቱን እንግዳ ይዟል። በጋምቤላ የሚነገሩ ተረቶችንና አፈ ታሪኮችን ለመጀመሪያ ጊዜ በአኝዋክ ቋንቋ ጽፎ በመጽሐፍ መልክ በማሳተም ጋምቤላ ለሚገኙ ትምህርት ቤቶች በነጻ ያከፋፈለው የጋምቤላ ተወላጅ ወጣት ጄኮብ ኦሞድ አሁን ደግሞ ሎው ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎው ማህበረሰብ የተሰኘ የታሪክ መጽሐፍ ጽፎ ለገበያ አቅርቧል። በሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮሳይንስ የሕክምና ዘርፍ የተሰማራው ጄኮብ በመጽሐፉ የጋምቤላ ማህበረሰብ በታሪክ ያሳለፈውን ውጣውረድና ጽናቱን እንዲሁም የነገ ተስፋውን እንደሚያስቃኝ ገልጿል። ከጄኮብ ጋር ያደረኩት ቆይታ ተከታዩ ነው።
Thank you so much again for joining VOA to discuss
ስለ አዲሱ መጽሐፍህ ለመነጋገር ወደ አሜሪካ ድምጽ ስለመጣ እጅግ አድርጌ አመሰግናለሁ። ሎው ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎው ማህበረሰብ የተሰኘው መጽሐፍህ ሁለተኛ መጽሐፍህ ነው አይደል?
Yes, this is my second book and the first book that I wrote was
ይህ ሁለተኛ መጽሐፌ ነው። የመጀመሪያው መጽሐፍ በአኝዋክ ተረቶች ላይ የተመሰረተ የህፃናት መጽሐፍ ነው። እንደውም እሱ መጽሐፍ ባለፈው ወር ጣሊያን ውስጥ ለሽልማት ታጭቷል። እዚያ ሽልማት ላይ የአኝዋክን ብሔረሰብ ብቻ ሳይሆን አጠቃላይ ኢትዮጵያን ነበር የወከለው። ምክንያቱም ከኢትዮጵያ የታጨሁት እኔ ብቻ ነበርኩ። በዛ ላይ በእድሜ ትንሹ ጸሐፊ ምን ነበርኩ።
Congratulations for that. That's very impressive.
Yeah, thank you.
በጣም ትልቅ ስኬት ነው። ለሽልማቱም እንኳን ደስ ያለ። ያ የህፃናት መጽሐፍ ለመጀመሪያ ጊዜ ያኛው ቋንቋ በሆነው ዳኛው ቋንቋ የተጻፈ መጽሐፍም ነበር። አሁን በሎው ማህበረሰብ ዙሪያ የጻፍከው መጽሐፍ ግን በእንግሊዝኛ ቋንቋ ነው የታተመው። ለምንድን ነው?
Yes, so this is actually the hard copy of the book.
ይህን ምትመለከቱት ነው መጽሐፉ። ይህን መጽሐፍ ለመጻፍ ሐሳቡ ይመጣልኝ መጽሐፍትን ሳነብና ታሪኮችን ስመለከት ነበር። ከኔ ማህበረሰብ የወጡ ብዙ የሚጽፉ ሰዎች የሉም። እንደውም በወጣትነት እድሜ መጽሐፍ ያሳተምኩ የመጀመሪያው ሰው ነኝ። አብዛኛው ታሪካችን ተጻፈው በሌሎች ሰዎች ነው። አንዳንዶቹ በእንግሊዛውያን፣ አንዳንዶቹ በፈረንሳውያንና አውሮፓውያን ነው። አንዳንድ ኢትዮጵያውያን ጸሐፊዎችም ጽፈዋል፣ ግን አብዛኛው በምዕራባውያን ነው የተጻፈው። ያንን ሳውቅ ለምን ስለ ራሳችን አንጽፍም አልኩ። ብዙ ጊዜ በሌሎች ሰዎች የተጻፉ ጽሑፎች ላይ አንዳንዴም ስለ ባህላችን እውነት ያልሆኑ ነገሮችን ያያለው፣ የተሳሳተ ትርጓሜ ይሰጣል። ምክንያቱም እነሱ የሚጽፉት በሚያዩት ነገር ላይ ተመስርተው ነው። ከሚጽፉት በስተጀርባ ያለውን ትርጉም ያውቁትም። አንዳንድ ነገሮች ለምን እንደሚደረጉ የማይረዱ። ለዚያ ነው ይህን መጽሐፍ ከአኝዋክ አክይታ አንጻር ለመጻፍ የፈለግኩት። ይሄ ዋናው ምክንያት ነው።
The main reason and also the other reason is that there's so
many ምክንያቶች ደግሞ በኢትዮጵያ የአኝዋክ ማህበረሰብ ላይ ብዙ የደረሱና ማንንም ያልጻፋቸው ጉዳዮች አሉ፣ ማንንም የማያውቃቸው። ስለዚህ በሌሎች የኢትዮጵያ አካባቢዎች የሚኖሩ ሰዎች ስለዚህ ታሪክ እንዲያውቁ ነው የጻፍኩት። ምክንያቱም እነዚህ ማህበረሰቦች በኢትዮጵያ ነው የሚኖሩት።
I know your background is in neuroscience, that's what.
ጄኮብ አንተ የተማርከውና ያጠናኸው የነርቭ ስርዓትንና የአንጎል መዋቅርን የሚመለከት የህክምና ዘርፍ ነው። አሁን የምትሰራውም ከዛ ጋር የተያያዘ ነው። ታዲያ እንዴት የታሪክ መጽሐፍ ለመጻፍ አሰብክ? ግባቱንስ ከየት አገኘኸው?
Even though I am in the medical field, which is what I'm doing right now in the hospital.
ስራዬ በህክምናው ዘርፍ ቢሆንም ሆስፒታል ውስጥ እየሰራሁ ቢሆንም በተለያዩ የዓለም አካባቢዎችም ሆነ በተወለድኩበት አካባቢ ምን እየተከናወነ እንዳለ ማወቅ ፈልጋለሁ። በኢትዮጵያ የተለያዩ አካባቢዎች ያሉ ኢትዮጵያውያን ወንድሞቼና እህቶቼ ላይ እየደረሰ ያለውን ማወቅ ፈልጋለሁ። እንዴት መረጃዎችን አሰባሰብክ ለሚለው ብዙ ጥናትና ምርምር በማድረግ ነው። በተጨማሪም በየአመቱ ወደ ኢትዮጵያ ሄዳለሁ። ሰዎችን በአካል አናግራለሁ። የደማኞችን፣ አዛውንቶችን አንዳንድ ክስተቶች ሲፈጠሩ በቦታው የነበሩ ሰዎችን ጠይቃለሁ። ይህ በርግጥ ብዙ ጊዜና ብዙ ጉልበት ጠይቆኛል። በጣም ብዙ ወደ ኢትዮጵያ መመላለስ ነበረብኝ።
This book it's about the Anuak people, it's about their history and
እንግዲህ ይሄ መጽሐፍ ስለ አኑዋክ ህዝብ ታሪክና እንደ ማህበረሰብ ስላለፉት ፈተና ነው። መጽሐፉን ለመጻፍ ባደረከው ጥናት ስለ ህዝቡ፣ ስለ አኑዋሩ ምን ተማርክ? ምን አይነት ስሜት ተፈጠረብህ?
Yeah, for me personally I don't know, most of the part of the books is pretty much very heartbreaking.
እኔ በግሌ አብዛኛው መጽሐፍ ክፍል እንደ ግለሰብም እንደ ሰውም በጣም ልብ የሚሰብር ነው። በዛውልክ ደግሞ ስላኛዋ ከዝብ የተማርኩት ነገርና ያሳለፉት ህይወት ስሜቴን ነክቶኛል። እኔ ለምሳሌ በአውሮፓውያኑ 2023 ታህሳስ ላይ ከተፈጸመው እልቂት የተረፍኩ ሰው ነኝ። ነገር ግን በዛ ወቅት የተፈጸሙ ብዙ የማላውቃቸው ነገሮች ነበሩ። ስለዚህም መጽሐፍ አይኔን የከፈተና በጣም የፈተነኝ ነበር። እጅግ በጣም ብዙ ሀዘን አለ። በዛው ልክ ደግሞ በጣም ብዙ ተስፋና ጽናት አለ። ስለወደፊቱ ተስፋ አላቸው። በዚህ ውስጥ ግን የተማርኩት አንዱ ነገር ስለደረሰብን ነገር መጥፎም ይሁን ጥሩ ካላወራን እንደ ህዝብ እንዴት ወደፊት እንደምንራመድ ማወቅ በጣም ከባድ መሆኑን ነው።
The book talks about the different chapters in the Anuar history from
እንግዲህ መጽሐፉ በሱዳን ቅኝ ገዢ ከነበረው እንግሊዝ አንስቶ አሁን ድረስ ባሉ የኢትዮጵያ መንግስታት ውስጥ ያኑዋክ ህዝብ ያሳለፋቸውን ተግዳሮቶች ይዘረዝራልና እነዛ ችግሮች አሁን የአኑዋክ ህዝብ በሚኖረው ኑሮ ላይ ምን አይነት ተጽዕኖችን ፈጥረዋል?
Yes, so today when I see the Anuak people, I see them as in a situation where
ዛሬ የአኑዋክን ህዝብ ያለበትን ሁኔታ ስመለከት በሚከተሉት አመታት ግንዛቤ ካልመጣ ሉናቸውን ጥያቄ ውስጥ ሊገባበት ሁኔታ ላይ ናቸው። ምክንያቱም የሆነው ነገር እየተጠራቀመ ነው። አንዱ መንግስት ሲያልፍ ሌላው በጥፍ ይጨምራል። ስለዚህ ለአመታት ሲከማችን የቆየው አሁን ግን ትኩረት የሚፈልግበት ደረጃ ላይ ደርሷል። እነዚህ ማህበረሰቦች እንዴት ማዳን እንችላለን? ይሄን ባህል እንዴት መጠበቅ እንችላለን? ምክንያቱም የሆነው ሁሉ ህዝብ ላይ ተጽዕኖ አለው። ሁኔታው ከውጭ ያሉ ሰዎች መጥተው እንዲጠቀሙበት አድርጓል። ከኢትዮጵያ በኩልም በርካታ ችግሮች አሉ። በቅርብ ጊዜ እንኳን በቀድሞ አስተዳደር ያኛው ህዝብ አገሩን ጥሎ እንዲሰደድ ያደረገ እልቂት ተፈጽሟል። ምክንያቱም ከእልቂቱ በኋላ የመሬት ወረራ ተካሂዷል። በዚያ ምክንያት ብዙ ያኛው ሰዎች መሬታቸውን ጥለው በስደተኛ ጣቢያ ውስጥ ወይንም በመራብ አገራት ውስጥ ይኖራሉ። ስለዚህ ባኛው ህዝብ ላይ ተጽዕኖ አሳድሯል። ህዝቡ ላይ እስከዛሬ የቆየ ጠባሳ ትቷል። በዚህ ምክንያት ነው መጻፉ ፍትህን፣ ተጠያቂነትን፣ እርቅና ፈውስን የሚጠይቀው።
የመጀመሪያውን የህፃናት መጽሐፍን በጻፍክበት ወቅት ጋምቤላ ውስጥ ስታድግ ተማሪዎች ከትምህርት መጽሐፍ ውጪ ምንም አይነት መጽሐፍ የማግኘት እድሉ እንዳልነበራቸው ገልጸሃል። የትምህርት ጥራቱ ማሳሰቢያ እንደሆነ አመልክተሃል። ምናልባት በቂ ትምህርት አለማግኘት ማህበረሰቡ መብቱን እንዳይጠይቅ እንቅፋት ሆኖታል ትላለህ?
Yeah, that's a very good question. If you are educated, it really makes it hard for other person to take advantage.
በጣም ጥሩ ጥያቄ ነው። ከተማርሽ ሌላ ሰው አንቺን መጠቀሚያ ማድረግ አይችልም። ከተማርሽ ሳታውቂ አንቺን መበዝበዝ አስቸጋሪ ነው። ስለዚህ ትምህርት ቁልፍ ነገር ነው። ኢትዮጵያ ውስጥ በቂ ውክልና ከሌላቸው ክልሎች አንዱ ጋምቤላ ነው። በትምህርት የሚሆን በኢኮኖሚ ማን ነው ትምህርት ቤቶች ውስጥ የሚያስተምረው? አስተማሪዎቹ ለማስተማር ብቁ ናቸው? የእውነት እየተማሩ ነው? አይደለም። ምክንያቱም አንድ የሁለተኛ ደረጃ ተማሪ በእንግሊዝኛ የሚሆን በአማርኛ ቋንቋ አሳክቶ አረፍተ ነገር መጻፍ አይችልም። በርግጥ ይሄ በጋምቤላ ብቻ አይደለም፣ በሌሎች የኢትዮጵያ አካባቢዎችም የትምህርት ግብዓቶችን ማግኘት አስቸጋሪ ነው።
So yes, education plays a big role.
ስለዚህ አዎ ትምህርት ትልቅ ሚና ይጫወታል። ሰዎች ካልተማሩ ራሳቸውን መለወጥ አይችሉም።
ስለዚህ ጄኮብ መጽሐፉን ለማን ጻፍከው? ለጋምቤላ ማህበረሰብስ ምን አይነት ለውጥ እንዲያመጣ ትፈልጋለህ?
This book is basically for anyone that care about learning about other people in Ethiopia.
ይህ መጽሐፍ ለማንኛውም ኢትዮጵያ ውስጥ ለሚኖሩ ህዝቦች የማወቅ ፍላጎት ያለው ሰው የተጻፈ ነው። ኢትዮጵያ ከሰማንያ በላይ ብሔር ብሔረሰቦች አሏት። ሁሉም ይለያያሉ። ሁሉም የራሳቸው ታሪክ አላቸው። ይህ መጽሐፍ ስለ ጋምቤላና ጋምቤላ ውስጥ ስለሚኖሩ አኝዋክ ህዝቦች ታሪክ ማወቅ ለሚፈልግ ነው። እኔ በዘግነት አሜሪካዊ ብሆንም ይህ ሁለተኛ ቤቴ ነው። የመጀመሪያ ቤቴ ኢትዮጵያ ናት። አዲስ አበባ ስሄድ ግን እዚህ እንኳን የማይገጥመኝ የቀለም አድሎ ይደርስብኛል። ሰዎች ደስ በማይሉ ስሞች ይጠሩኛል። እነሱም ጥቁር ናቸው እኮ። ግን የኔ ቆዳ ከነሱ ስለሚጠቁር ብቻ ልክ ኢትዮጵያዊ እንዳልሆንኩ አድርገው ይጠሩኛል። ስለዚህ ሰዎች እንዲማሩ ፈልጋለሁ። መጽሐፉን የጻፍኩት አንዱ ምክንያት ይሄ ነው። ሰዎች መጥፎ ቃል ከመናገር በፊት በጋምቤላ የሚኖር ወንድሜ ወይንም የምትኖር እህቴ፣ አለዚያም ጥቁር ቀለም ባለው ሰው ላይ ሁሉ ሊፈጠር የሚችለውን ስሜት እንዲረዱ ፈልጋለሁ።
መጽሐፉ ጋምቤላ በተፈጥሮ ሀብት የበለጸገች የተለያየ የተፈጥሮ ሀብት፣ ለም እርሻ መሬትና በቂ ዝናብ የሚገኝባት አካባቢ መሆኑንም ይገልጻል። ስለዚህ ክልሉ በዚህ የተፈጥሮ ሀብት የህብረተሰቡን ኑሮ እንዴት መቀየር ይችላል?
I think from the previous leaderships, what I see was that a lack of good governance and corruption.
መልካም አስተዳደር ካለ፣ ሙስና ከጠፋና ለሥራ ብቁ የሆኑ ሰዎች ካሉ በአጭር ጊዜ ውስጥ ለውጥ ማየት ይቻላል። ምክንያቱም ለብዙ ጊዜ ጥቅም ላይ ያልዋሉ ሀብቶች አሉ። ለምሳሌ እርሻን ብንወስድ የእርሻ መሬት እርሻ ለማያርሱ የሀገር ውስጥ ባለሀብቶች ተሰጥቷል። ባለሀብቶቹ ከባንክ ይበደሩና ገንዘብ ይዘው ይጠፋሉ። አሁን አብዛኞቹ የጋምቤላ መሬቶች በባንኮች የተያዙ ናቸው። ስለዚህ መልካም አስተዳደር ካለና ለሥራ ብቁ የሆኑ ሰዎች ካሉ አካባቢውን ህዝብ በተለይ ወጣቶችን ለሥራ ያነሳሳሉ። ወጣቶች የሀገሪቱ የጀርባ ወደ ሆነው እርሻ ይመለሳሉ።
At the last note, you also mentioned that the book
እስኪ እንደመጨረሻ መጽሐፍ የጋምቤላ ህዝብን ተስፋና ጽናት እንደሚያሳይ ነው የገለጽክልንና ጋምቤላ ተወልዶ እንዳደገ ወጣት ለአካባቢው ያለ ተስፋ ምን ይመስላል?
Young people are becoming aware of their surrounding and what is going on.
ወጣቶችም በዙሪያቸው ምን እንዳለ ያውቃሉ። እንደውም ብዙ የጋምቤላ ወጣቶች ወደ እርሻ ስራ እየተመለሱ ነው። ስለዚህ ተስፋ አለ። ወጣቶችን ካስተማርሻቸው፣ እውቀት ከሰጠሻቸው፣ መንገድ ካሳየሻቸው በህይወት ለውጥ ያመጣሉ። ይዛኔ ለጋምቤላ ብቻ ሳይሆን ለአጠቃላይ ለኢትዮጵያ፣ ለአፍሪካም ጠቃሚ ይሆናሉ። ያንን ነው ተስፋ የማደርገው። በጋምቤላ ወጣቶች ላይ የማየው ያንን ነው። አንድ ቀን ጋምቤላ ከድሆች ተርታ የምትመደብ ሳይሆን እንደ ሌሎች የኢትዮጵያ ክልሎች ታዳጊ ትሆናለች የሚል ተስፋ አለኝ።
Thank you so much.
Jacob Omot, the Law of Western Ethiopia, ተሰኘውን አዲሱን መጽሐፍን አስመልክቶ ከኛ ጋር ለነበረ ቆይታ እጅግ አድርገን እናመሰግናለን።
Thank you very much, Alili, for inviting me.
በጣም አመሰግናለሁ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። ጄኮብ ኦሞድ ከኛ ጋር ለነበረው ቆይታ በድጋሚ እናመሰግናለን። አሁን በተከታይ በፓን አፍሪካን ፊልም ፌስቲቫል ላይ በሁለት ዘርፎች ተሸላሚ የሆነውን ልጅስ የተሰኘውን ተከታታይ ፊልም ያስቃኘናል። ጄስ ተከታታይ ፊልም በካሜሩን በሚዘጋጀው ፓን አፍሪካን ዶላ ፊልም ፌስቲቫል ላይ በመርጥ የፊልም መቼት ማስዋብና በመርጥ ሲኒማ ዘርፍ አሸናፊ ሆኗል። በጉዞ ፊልሞች የተዘጋጀው ይኸው ተከታታይ ፊልም ለጥቂት ሳምንታት በኋላ በቃና ቴሌቪዥን ለእይታ እንደሚበቃ የፊልሙ ዳይሬክተር ጸሐፊና አዘጋጅ ሰማኝ ጌታ ይችሉም ለአሜሪካ ድምጽ ገልጿል። ኤደን ገረመው ወጣት የፊልም ባለሙያዎችን ሰማኝ ጌታ ይችሉምና የሲኒማ አውቶግራፈር ባለሙያው ጋድ ክፍሎም ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ልጅ የጠፍቶብኝ ለማመልከት ነበር የመጣው። መላኩ ገዛኝ 17 አመቱ ነው።
ልጅስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2024 ዶላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ልጅስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴፍቲ ኮር ነው። ሴፍቲ ኮር በአማርኛ እንዴት እንደምለው አላውቅም፣ ግን ሴፍቲ ኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋንኛው መስራት የፈለግነው ነገር ፓውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግነውና በታሪክም አንፃር ሊሆን ይችላል በሲኒማቶግራፊም አንፃር ሊሆን ይችላል ወይንም ደግሞ ከፕሮዳክሽንም አንፃር ከሆኑ ነገሮችን ላይ የበጀት ሊሚት አለ ኢትዮጵያ ውስጥ ግን በጀት ሊሚቱን ገፍቶ የሚሄድ ሰዎችን ኢንስፓየር የሚያደርግ ስራ ነበር መስራት የፈለግነው በጊዜው ባለን ስኪል ባለን በጀት ባለን ጊዜ የተቻለንን ሁሉ ነገር ሁሉ ነገራችንን ሰጠን የምንሰራው ስራ ለማድረግ ነበር እግዚአብሔር ይመስገን እንግዲህ ተሳክለው ተወልናል ሰውም ወደታል ለስፕሮናል
ወደ ጋድ ልምጣ ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት የብርሃን አጠቃቀም አጠቃላይ የሲኒማቶግራፊ የምንለው ሐሳብ ነውና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበር እንዲሁም ደግሞ ተጽፎ የመጣልህን ሐሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድነው?
እዚህ ስራ ላይ ለየት ያደርጓል ብዬ ማሰበው ነገር ምንድነው? ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲያ የፈለግነው ነገር ቢኖር ላይ ስቶሪውን ነበር እና ያን ስቶሪ ደግሞ የተለያየ አንግሎች በመጠቀም የተለያየ ቤንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲየንስ ሳይረበሽ ስቶሪውን እንዲያየው ማድረግ ይችላል።
ሐሳብን ወደ ምስል መቀየር በጣም ከባድ ነገር ነው ምክንያቱም በሰዎች በምስል ሲያዩ ሐሳባቸው ከጉዳዩ ልቅ ምስሉ ላይ ያተኩራል ግን አንተ በተለየን መልኩ ሐሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከውና እሱን ነገር አድንቄያለሁ። ከዚህ ቀደም የሰራሃቸው ስራዎች ነበር ወይ ወይስ ይሄ የመጀመሪያ ስራ ነው? እስቲ ጥቂት ነገር በለኝ።
ከዚህ በፊት ከሰማይ ጌታ ጋር ነው አንድ ሊያ የሚባል ቲቪ ሲሪስ ነው እሱም 10 ኢፒሶድ ኤክስፒሪየንስ ነበረኝ። ያኛው ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት ይችላልው ምናም ይለውን ነገር ጥሩ ኤክስፒሪየንስ ነበረኝ እኔ ለዛ። ሲኒማቶግራፊ ነገሩንም በደንብ እዚህኛው ላይ ካክተሮች ጋር ኮሙኒኬት ማድረግ ከአኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው 10 ኢፒሶድ ሙቪ በደንብ አረርቶኛል እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር ያኛው ላይት አጠቃቀም በጣም የተለየ ነው እና እዚህኛው ላይ ሌላ አይነት ስታይል ነው እንዳልኩሽ የይዘን መምጣት የፈለግነውና እሱ ነገር አረርቶኛል እና ያ ኤክስፒሪየንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው።
ሰማኝ ጌታ ወደ አንተ ልመለስ። ስለሐሳቡ በርቀት ድንበር መሻገር ነው ነገሮችን መግፋት ነው ብለሃል ግን አንተም እነዛ ነገሮች ደፍረህ ስትነካ ያያቸው ህጸጾች ነበር ወይ?
መካሪ ስራዎች አይደለም ስለዚህ ተሰራው እኔ ቀደምም እንዳልኩሽ ያለውበት ቦታ ያለኝ ያለውበት እድሜ ኤክስፒሪየንስ ለመምከር በጣም ገና ነኝና አይ ቲንክ አሁን የምሰራቸው ስራዎች አታዘባዊ አይነት ነገሮች ናቸውና ከሌላ ፐርስፔክቲቭ ከሌላ አንግል የሚያዩ ከሌላ እይታ መነጽር ከሌላ መነጽር አይነት የሚያሳዩሽ ነገሮች ናቸውና የምሰራቸው ስራዎች እዚህኛውም ስራ ላይም እንደዚህም አለ የሚለው ነገር ለማሳየት ነው ፒውርሊ።
አንተስ ከዚህ ቀደም የሰራሃቸው ስራዎች ምንድናቸው? በተለይ ህዝብ ጋር ደርሰዋል ታይተዋል ወይም ደግሞ እኔን ተምሬባቸዋለሁ የምትላቸው ስራዎች ምንድናቸው?
እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ 2 አመት ለኤርክራፍት ኢንጂነርነት ወኝ ሰርቻለሁ። ከዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ መንሰራቸው ነገሮች ዶክመንተሪዎች ኮርፖሬት ቪዲዮዎች እንዳሉ ሆኖ ግን ራሳችን ከጋድ ጋር ወደ 8 አመት ሆነን ከልጅነት ጀምሮ ወደ 8 አመት ሆነን 19-20 አመት ጀምሮ አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐሪመንት ናቸው። ሶ ሰው ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችንን የምናዳብርበት የሆኑ ነገሮችን የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምናስርባቸው ለሰው ማነሳያቸው ማንናገራቸው አሉን። ግን እንደ ስራ እንደ ቀደመ ስራ እዚህ በፊት ያለ ከረጅም ጊዜ በፊት አድራዘር ሪጅስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ። አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልም ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት እውቀት አብረውን እየሰሩ ያሉ ኤዲተራችን ቪኒያም፣ ፕሮዳክሽን ማናጀራችን ጠቃቸው ሲሆን ሄደን አብረውን የሚሰሩ ፕሮጀክታችን ናቸው። እንደዚሁ ነው ሁሌ የምንሰራው። አንድ ነገር ሰርተን ኔክስት ስራችን ደግሞ የተሻለ እንዲሆን ነው። እነዚህ ናቸው የኛ ፕሮፋይል።
ፓን አፍሪካን ዶላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው?
ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጅ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች፣ እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከአመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱን ቻሌንጆች የባሰ እንዲያሸንፉ በጣም ኃይል የሚሆናቸው ነው። ከዛም በላይ ደግሞ ጋር ደግሞ በሲኒማቶግራፊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር
ያው ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው። ለእኔም ብቻም ሳይሆን ለሙሉ ድርጅት ላይ ለተሳተፈው ሰው እና ሌላ ማለት የምፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊና አበረታች ነው ብዬ አስባለሁ።
ቀጣይ ነገሮች ወደፊት ሀሳቦቻችሁና አቀዶቻችሁ ግቦቻችሁ ምንድን ናቸው?
ልጅስ በሚቀጥለው የፈረንጆች አመት 2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። 5 ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ብሪው ላይ ያሉ ሰዎች ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ። ይሁት በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ በንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት ላይ ነን። እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱም ቅድም እንዳልኩሽ ግን ባውንደሪ ውሽ የሚያደርጉ ኮንተንቶች በደንብ ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራ ነው ያለ ነው።
እንደ ጉዞ ፊልምስ የረሳው ነገር ለምስለኝ እንደ ያ ሰማይ ጌታ እንዳለው ነው። እንደ ጉዞ ፊልምስ ያሉት ፕላኖች ያ እንዳለው ነው። እንደኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ስራ ለመስራት ነው። እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው አላማዬ።
ዲስ ፊልም ዳይሬክተር እና ኤግዚኪዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው።
ዝግጅታችን ከአሜሪካ ድምፅ አሁንም እንደቀጠለ ነው። ተከታዩ መሰናዷችንም አንድ ሌላ እንግዳ ይዞልን ይመጣል። ሳሙኤል ኃይሉ ለተመልካች አይን ውበትና ተስፋን በሚመግቡ የስዕል ስራዎቹ የሚታወቅ ባለሙያ ነው። በቅርቡ በጀርመን ህዝብ ዓለም አቀፍ ትብብር ተቋም በተሰናዳው መልካም አስተዳደር ለእናንተ ምን ማለት ነው የሚል ርዕስ በተሰጠው የስዕል ውድድር ላይ ሚዛን የተሰኘ ስራው አሸናፊ ሆኗል። ከስራዎቹ ጋር የሚዛመዱ ጉዳዮች ላይ ሐሳቡን ያጋራን ዘንድ ሀብታሙ ስዩም ጋብዞ አነጋግሮታል። ስለ ስነ ጥበብ ጅማሬው አስቀድሞ ይነግረናል።
ተወልጄ ያደኩት ወልቂጤ ከተማ ነው፣ ጉራጌ ዞን ውስጥ ነውና እዛ ሰማር ያደረሰንፋቸው ብዙ ነገሮች አሉ። ከአመህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰድኩት ነገር አለ። ሶ እነዛ ነገሮች ያደጉ ነው ፋይናሊ የሰይሩ ፍላጎት ያደር ያድር ሲመጣ ሞር ሃይ ስኩል ላይ የተወሰነ ድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደልም? ይሄ የሰይ ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል፣ አሁንም ስነ ጥበብ ውስጥ ነው ያለው፣ ብዙ ስራዎች ይሰራል። እንደምህርም እንዳጋዥም ሆኖ ያንን ኦሬዲ የሰይ ማዕከሉን ኃላፊነት ሲሰጠኝ በደንብ ብዙ ኢነርጂ አግዘ ይሄ ማሏሽው ነገር ሁሉ ጊዜ እና ከልጅነት ብዙ መከስማቸው ምናምን ወዳቸው ነገሮች እንዳሉ ሆኖ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ኃላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ አክበባት ተጠናክሮ እንድንሰራ ሲያደርገን ለዛ ነገር ዴዲኬት ሆንኩ ብዬ ማሰብ እችላለሁ። ስኩል ውስጥ ሲገባ 11 12 ድረስ እስክደርስ ድረስ ከተማ ውስጥ ተዋወቅም፣ በዚህ በስዕል ስራ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ ይሄ እንደማንኛውም ወጣት እንደዛ ስራዎች ገና በልጅነት የመስራት ክህሎት ጎረኝ። ከዛ ተነስቶ ነው እንግዲህ ወደ ሰነተወርት ትምህርት ቤትም ጆይን አድርጌ ለዚህ የበቃሁት ማለት ነው።
በቅርቡ በነበረ አንድ ዓለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሀሳብ ጥቂት ንገረን። ምን ላይ የሚያተኩር ነበረ? በዚህ ስዕል ልትገልጸው ወይም ደምቀው እንዲታወቅ የፈለግከው ጉዳይ ምን ነበረ?
አው ውድድሩን ያዘጋጀው ጂያዜድ ኢትዮጵያ ነበረ። የኢትዮጵያ ኦሬዲ ፕሬዘንት ነው። ሐሳቡን ኦሬዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ጎቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድነው የሚለውን ነገር ነበር እንደ ውድድር እንትን ያሉት ጽንሰ ሐሳብ እንትን ያለው። ሀገርን በመርከብ ይመስል ይባላል። መርከብ ነው የመጣልኝ እና ያ የመርከብን ሐሳብ ለምን ወደ እንትና በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሴሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው እዛ ውስጥ የሚጫኑት ነገሮች እና እንደገና ደግሞ መርከብን ልካውኒ በአካል እንደዚህ አላየሁት፣ ግን ምን ያህል ሂዩጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው በከፊልሞችም ከተለያዩ ነገሮች አይ ነበርና እዛ ውስጥ ያሉ እያንዳንዱ ቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሊሆን ይችላል ሰው ሰራሽም ሊሆን ይችላል እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው በዛ ሂደት ውስጥ። በዛ ጠንካራ ነገር በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከእንትን ጋር እንዳይገጭ መጥፎ ነገር የሆነ ክላይ ሜካኒካል ነገሩን እያንዳንዱ ዲቴል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰበው መንገድ ሊሄድ የሚችል። ሀገርም እንደዛች ከላይ እስከ ታች ያለው አሮነ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ሶ ህዝብን ኦልሬዲ ይሄ መልካም አስተዳደር ማስፈን የሚቻለው ጥሩ የመንግስት ስራ ሊኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከ ታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፈነስቴር ነው አገርም ያ መልካም አስተዳደር አለው ብዬ ማስብ። ሶ መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከል እንደ ምልክት ያስቀምጥኳቸው የነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያዙ ነገሮች፣ ተፈጥሮን ከመጠበቅ፣ ከእኩልነት፣ ከተጠያቂነት ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች አሉ። ቦክሶች ስል ኮንቴነሮች አሉ። እነዛ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ ያልታዩ ያልተከፈቱ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳሰስ ያለባቸው እንትኖች አሉ ብዬ አስባለሁ። እና ከዛ አንጻር ነው
ባንተ እይታ ስነ ጥበብ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገህ ትገልጸዋለህ?
ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማሰብ። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሁን ነገሮች ከምናምን በላይ በስዕል ነው አይደለ? በከለሮች ነው ላይክ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለውና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሐሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳን እንመጣለን። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው ከልጅነታችን ጀምሮ ፊደልን ሳናቀው ሃን ሳናቀው ኤቢሲዲን ሳናቀው ስዕሎችን ነው መገንዘብ ይቻለው ብዬ ነው አስበውና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ ነገሮችን መግለጽ ኃይላል። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በመናመን ስለ አንድ ሀገር ሊሆን ይችላል፣ ስለ ተፈጥሮ ሊሆን ይችላል፣ ስለ ጾታዊ ጥቃት ሊሆን ይችላል። ብዙ ኢሹዎች አሉ እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ። እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ።
ሌላው ሳሙኤል እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህፃናትን ከህፃናትም ደግሞ ልዩ ድጋፍ የሚሹ ህፃናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳ ነገር ምንድን ነበረ?
ይሄኛው በአጋጣሚ ነው። አንዲት ጓደኛዬ ትሰራለች፣ ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድረም ጋር የሚኖሩ ህጻናትን ነው። እና እንደ ቮለንቲር አጋጣሚ እናስተያቸው የተወሰነ እንደዚህ አርት ቴራፒ አይነት ነገር ሞክራለን። የተወሰኑ ካንቫሶች፣ ቀለሞች ገዝተንላቸው ልጆቹ የተሰማቸው ነገር እንዲሰሩ አርት ቲቸር የለንም የሚለው ነገር እንዲሁ ሐሳብ ስትነግረኝ ለመጎብኘት ሄድኩኝ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ወይ እንደ ሰዓሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን አላመቻችላቸው? ለምን በቃ ይሄ ነገር እንደውም ደጋግሜ ነው ይሄ በጣም ለቀን ሄድኩኝ። ከዛ በኋላ የነሱም ደስታ የነሱም መዳን ነው። መዳን ማለት በቃ መቻላቸውን ማወቅ ለነሱ በጣም እኔ እንጃ ምን አይነት በእንትን ቃላት ያጠረኛል። አንደም ጊዜ ሲሰሩ እየሰሩ ይሄ እንደዚህ ነው እሺ እንደዚህ ታረጋት እንዲስቀባ ስትለው እሺ አመሰግናለሁ ብሎ ይስማሃል ማለት እኔ ምን እንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አርጎት በቃ ነክቶታል። እሱ እንደሚችል አውቆት እቺ እንደዚህ ተቀባት እንዲመጣላ ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና ተተሰበ ታይም ያጠረኝ እንጂ ቀን በቀን በቃ ከነሱ ጋር መዋል ራስ መዳን
የምሽቱን ዝግጅቶቻችንን እያጠናቀቅን ነው። ከመሰናበታችን በፊት ግን ለምሽቱ ከነበሩን የዓለም ዜናዎች መካከል የተወሰኑትን ለማስታወስ በአሜሪካ በሉዚያና ግዛት ኒው ኦርሊንስ ከተማ አዲሱን ዓመት ለማክበር ተሰባስበው በነበሩ ሰዎች ላይ አንድ አሽከርካሪ መኪናውን በፍጥነት በመንዳት 15 ሰዎችን የገደለበትና ቢያንስ 35 ሰዎችን ለጎዳበት ሁኔታ እንደ ሽብር ተግባር ተቆጥሮ በመመርመር ላይ መሆኑን የፌደራል ቢሮ ወይም FBI አስታውቋል። አሽከርካሪው ድርጊቱን ከፈጸመ በኋላ መኪናውን አቁሞ ከፖሊሶች ጋር ባደረሰው የተኩስ ልውውጥ ሊገደል ችሏል። በማዕከላዊ ቱኒዚያ ከሳራ በታች ካሉ የአፍሪካ ሀገራት 110 ስደተኞችን አሳፍሮ የነበሩ ሁለት ጀልባዎች ተገልብጠው ሴቶችና ህጻናትን ጨምሮ 27 ሰዎች ህይወታቸው አልፏል። የኤፍፒ ባለስልጣናትን ጠቅሶ እንደዘገበው ሁለቱ ጀልባዎች የተገለበጡት በማዕከላዊ ቱኒዚያ ከከርናካህ ደሴቶች አቅራቢያ ነው። የነፍስ አድን ሰራተኞች 83 ሰዎችን ያዳኑ ሲሆን 15ቱ ሆስፒታል ገብተዋል። ደብዛቸው የጠፉ ሌሎች ተሳፋሪዎችን የማፈላለጉ ስራ ቀጥሏል። አድማጮችና ተመልካቾቻችን ለምሽቱ የነበሩን ዝግጅቶች ይህን ይመስሉ ነበር። በማስተናገድ አብሬያችሁ ያመሸሁት ስመኝሽ የቆየነኝ ብርሃን ኃይሉ በቅንብር አብራን ነበረች። የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ነገ በሌሎች ዘገባዎች ዳግም እንገናኛለን። ሰላም ደናደሩ።